አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ተበቃ ክፍል 17 አስምተን የተቀበልና ፕሮግራማችን ፍጻሜ ይሆናል። የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 16 ምዕራፍ 31 የካሳ ጦር ወጥመድ ውስጥ ከየካቲት ወር አጋማሽ ጀምሮ እነዚያ የተረገሙ የጣላና አውሮፕላኖች ከንጋቱ ጀምሮ እስከ ማምሻው ድረስ እየተመላለሱ በሚጥሏቸው ቦምቦች ያቢያዲ ከተማ ህፃናት፣ እናቶች፣ አሮጊቶች ልክ በረዶ እንደወረደበት አበባ እዚም እዚያም በየቀኑ ይረግፋሉ። እነዚህ ጨካኝ አረመኔ አውሬ የአውሮፕላን አብራሪዎች ሁለቱን ጥንታውያኑን የኦርቶዶክስ ቤተክርስቲያናት እንኳን ሳይቀር አልማሯቸውም። አብያዲ ከምድረ ገጽ ለመጥፋት ተቃርባለች። አብያዲ እንዲህ በቦምብ እሳት ስትነድ ለወታደሮቻችን፣ ለሚስቶቻቸውና ለልጆቻቸው በተቀላላው ለራስ ካሳ ጦር የነበረን አንድ አውሮፓዊ ዶክተር ብቻ ነበር። እሱም ዶክተር ሹፕለር የሚባል ኦስትሪያዊ ነበር። ከዚሁ የኦስትሪያ ተወላጅ ከሆነው ዶክተራችን ቀጥሎ እንደ ነገሩ የተደራጀና እንብዛም የሚረባ የሕክምና መሳሪያ ያልነበረው የኢትዮጵያ ቀይ መስቀል ከአንድ ህንዳዊ አህመድ ከሚባል ዶክተር ጋር በአየርላንዳዊው ካፕቴን ሂኪ እየተመራ ጥር 30 ቀን አብያዲ ገባ። በዚሁ ቀን ማምሻው ላይ በጦር ሜዳ ጀግንነታቸው ወደር የሌላቸውና የማይገኝላቸው ወደ 15000 ገደማ የሚሆኑት የከምባታ ተወላጆች በጀግናው መሪያቸው በደጃዝማች መሸሻ እየተመሩ 900 ኪሎ ሜትር በላይ በእግራቸው ተጉዘው አብያዲ ገቡ። በዚሁ ቀን ምሽት ደጃዝማች መንገሻ ሂልሚና ደጃዝማች በየነ ከነጦራቸው ስለደረሱ ደከመኝን ከማያውቁት የከምባታ ልጆች ጋር በዚያው ምሽት እስካሁን በልዩ ጦር ብቻ ሲጠበቅ የነበረውን ቦታ በስተሰሜን በደብረአምባ በኩል የጽኝን የወንዝ ዳርቻ ይዘው መሸጉ። በዚሁ ሰሞን ራስ ሙሉጌታ ጦርም አነስተኛ የኢትዮጵያ ቀይ መስቀል ከሁለት ፖላንድ ተወላጅ ዶክተሮች ጋር ተልኮላቸው ነበር። ይሁን እንጂ ሁለቱ የፖላንድ ዶክተሮች በመጀመሪያው ቀን የአምባራዶም ጦርነት ፍራቸውን እንኳን ሳይጀምሩ በጣሊያኖች ምርኮ ስር ወደቁ። ጣሊያን በእንግሊዝና በፈረንሳይ ሙሉ በሙሉ ተደግፋ በማናለብኝነት ኢትዮጵያን በወረረችበት ሰሞን በተቀላላው በሰሜኑ የጦር ግንባር አራት ፈረንጆች ብቻ ነበር፣ ሶስት አውሮፓውያን እና አንድ ኩባዊ። አሁን ወደ ጦርነቱ ፍጻሜ ስንቀርብ ቁጥራችን ወደ 9 አደገ። ገና ጦርነቱ እንደተጀመረ ግድም ከ200 በላይ የውጭ አገር የጦር ሜዳ ዘጋቢ ጋዜጠኞች ወደ ኢትዮጵያ ቢገቡም በሰሜኑ የጦር ግንባር ግን አንድም የጦር ሜዳ ጋዜጠኛም ሆነ ዘጋቢ አልነበረም። ከነዚህ የጦር ሜዳ ዘጋቢዎችና ጋዜጠኞች ውጭ ንጉሰ ነገሱ የኢትዮጵያን ሰራዊት ይረዱ ዘንድ የተቀበሏቸው ለቁጥር የሚያስቸግሩ በጎ ፈቃደኞች ከፍተኛ የጦር መኮንኖችና የጦር አማካሪዎች ወደ አዲስ አበባ ቢገቡም በጣት ከሚቆጠሩ በደቡብ ግንባር ከተሰለፉት የጦር መኮንኖችና አማካሪዎች በስተቀር የቀሩት አለምንም ስራ አዲስ አበባ ወይም ደሴ ከጦር ግንባር በመቶዎች ኪሎ ሜትር ርቀው ይንደላቀቁ ነበር። በዘመናዊ መልኩ የተደራጁ በርካታ ዶክተሮችንና አስተማሚዎችን ከበቂ መድኃኒት ጋር ያቀፉ በርካታ የአውሮፓ ቀይ መስቀል ማህበሮች ኢትዮጵያን በጦርነቱ ሊረዱ ወደ አገር ውስጥ ገብተዋል። የስዊድን፣ የፊንላንድና የግብጽ ቀይ መስቀል ማህበሮች በደቡቡ የጦር ግንባር ስራቸውን ቢጀምሩም ምን ያህል ከጦር ሜዳ ርቀው እንደሆነ ግን አላውቅም። በብዛትም ሆነ በጥራት ኢትዮጵያ ውስጥ ከገቡ ቀይ መስቀል ማህበሮች መካከል ተወዳዳሪ የሌለው የእንግሊዞቹ ቀይ መስቀል ማህበር ከንጉሠ ነገሥቱ ጦር ጋር ደሴ ነበሩ። አጼ ኃይለ ሥላሴ ከነጦራቸው ከደሴ ድንኳን ነቅለው ወደ ኮረም ሲያመሩም የእንግሊዞች ቀይ መስቀል ማህበር እንዳጀባቸውም ሰምተን ነበር። የሆላንድ ቀይ መስቀል ማህበር ደግሞ በደሴና በኮረም መካከል መሃል መንገድ ወልዲያ ላይ ድንኳን ጥሎ ተቀምጧል። በትክክል በሰሜኑ የጦር ግንባር የነበሩት ግን ሁለቱ የኢትዮጵያ ቀይ መስቀል ማህበራት ሲሆኑ ለነበራቸው የሕክምና መሳሪያም ሆነ መድኃኒት ግን ባይወራ ይሻላል። እዚህ ግባ የሚባል አልነበረም። ቁም ነገሩ ምንም እንኳ ምንም የረባ የሕክምና መሳሪያም ሆነ መድኃኒት ባይኖራቸውም በጦር ግንባር ደርሰው ስራቸውን ጀምረው ነበር። በእኛ የጦር ሰፈርም ዶክተር ሹፕለር ገና ከመድረሱ ስራውን ጀምሯል። ወታደሮቻችን ከአቢያዲ በስተደቡብ ከተራራው ጥግ አንድ ሶስት የሚሆኑ አነስተኛ ዋሻዎችን አጽድተውለት በጣት የሚቆጠሩ ክፉኛ የተጎዱ ቁስለኞች ተኝተውበታል። አብዛኛው ቁስለኛና በሽተኛ ግን የአርባ ቀን እድሉን እያሰበ ለነዚያ ሞት ዘሪ አውሮፕላኖች አውላላ ሜዳ ላይ እንደ ብቅል ተሰጥቷል። ዶክተር ሹፕለር ወደ ሰሜን ጦር ግንባር ጉዞውን ሲጀምር በመንገድ ላጋጠሙት ቁስለኞችና በሽተኞች ከያዘው መድኃኒት ሲቆነጥር የመድኃኒቱ ከረጢት ጦር ግንባር ሲደርስ እጅጉን ሳስቶ ስለነበር ያለ ብዙ ህመም ማስታገሻ መድኃኒት እጅግ በጣም አስቸጋሪ የሆኑ ቀዶ ጥገናዎችንና ታክመው ሊድኑ የማይችሉ አጥንታቸው የደቀቁ እግሮችንና እጆችን የመቁረጥ ስራውን ከዋሻዎቹ ደጃፍ ላይ ባስተከረት ሰፋ ያለ ድንኳን ውስጥ ሕይወቱን አደጋ ላይ ጥሎ ደከመኝ ሳይል ከጠዋት እስከ ማታ ያለ እረፍት ይሠራ ነበር። ጣሊያኖች እንዲህ አቢያዲን ከታሪክ ገጽ ለማጥፋት ከጠዋት እስከ ማታ የቦምብ ውርጅብኝ ሲያወርዱባት ለምን ድንኳኗ ላይ የቀይ መስቀል ምልክት እንደማያደርግባት በመጀመሪያው ቀን ጉብኝቴ ዶክተር ሹፕለርን ጠየቅኩት። ዶክተር ሹፕለር አይ አንተ አሁን የጠፍቶህ ነው አለና ጣሊያኖች ሆን ብለው የቀይ መስቀል ምልክት ያለባቸውን ጎጆዎች፣ ቤቶችና ድንኳኖች አሳደው ይደበድባሉ አለኝ። የጣሊያን ፕሮፓጋንዳ ለዓለም ሕዝብ ሲዋሽና ይህን አሳፋሪና አረመኔያዊ የአብራሪዎችን ድርጊት ሲሸፋፍን የኢትዮጵያ ወታደሮች ሆን ብለው በድንኳኖቻቸውና በመሳሪያ ግንጃ ቤቶቻቸው ላይ የቀይ መስቀልን የተቀደሰ ምልክት ይቀባሉ ሲል ዋሸ። በኋላ ላይ የተለያዩ የአውሮፓ ሀገሮችን የቀይ መስቀል ማህበር ድንኳኖች በቦምብ ሲያጋዩ የአረመናዊ ድርጊታቸው ማስተባበያ በእነዚህ የቀይ መስቀል ማህበር ድንኳኖች ውስጥ ጤነኛ የኢትዮጵያ ወታደሮች ተደብቀው አግኝተን ነው ሲሉ በድጋሚ የዓለምን ሕዝብ በታላቁ ውሸታቸው ለማታለል ሞከሩ። ከጦርነቱ ጅማሬ እስከ ፍጻሜው ድረስ በሰሜኑ የጦር ግንባር አንድ እንኳ የራስ ካሳና የራስ ስዩም ወታደሮች ድንኳን በቀይ መስቀል ምልክት ተቀበቶ ቢገኝ አንገቴን እሰጣለሁ ስል በንጹህ ልብ እምላለሁ። የኢትዮጵያ ወታደሮች እንዲህ አይነት ተራና ርካሽ የማታለል ተግባር አይፈጽሙም። በጣም ሲበዛ ኮሩና ጀግኖች ነበሩ። አድርጉም ቢባሉ እንኳ አያደርጉትም። ይሁን እንጂ በሰሜኑ የኢትዮጵያ ክፍል የጣሊያን አብራሪዎች ከትላልቅ ከተሞች እስከ ትናንሽ መንደሮች ድረስ ቀይ መስቀል የተቀቡ ቤቶች ሊያጋጥማቸው እንደሚችል አጠራጣሪ አይደለም። ሁላችንም እንደምናውቀው ጣሊያኖች ስለ ኢትዮጵያ ከኢትዮጵያውያን በላይ ስለ አኗኗራቸውና ስለ ባህል ታሪካቸው አሳምረው ያውቃሉ። በከተማና በገጠር መኖሪያቸውን በቀይ መስቀል ማስጌጥ ከኢትዮጵያ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ባህል እንደሆነና እነዚያ ቤቶች ለዓለም ሕዝብ ሊዋሹት እንደሚሞክሩት የመሳሪያ ግምጃ ቤቶች ሳይሆኑ ተራ ቤቶች መሆናቸውን ልባቸው እያወቀ ያለምንም ርህራሄ በቦምብ እሳት አንድደዋቸዋል። ከየካቲት 13 ቀን በኋላ ወደ ጦር ሰፈራችን በቡድን በቡድን እየሆኑ ሸማቸው በላያቸው ላይ ከመበጫጨቁም በላይ እስኪሞቱ የደከሙ የራስ ሙልጌታ ወታደሮች የከበባቸውን የጠላት ጦር ጥሰው በመውጣት ወደ ሰንቤን በመጉረፍ ከሁለቱ ራሶች ጦር ጋር መቀላቀል ጀመሩ። እነዚህ የደከሙ ወታደሮች በተመሳሳይ ሁኔታ የራስ ሙልጌታ ጦር በጠላት ጦር መሸነፉንና አምባራዶም በጠላት እጅ 100% መውደቁን መስክረዋል። ወደ አብያድ የሚወስዱ ሁሉም መንገዶች በጣሊያን እጅ እንደገቡም አክለው ተናግረዋል። ከዚህ ምስክርነታቸው በተጨማሪ የሁለቱ ራሶች ጦር አደገኛ ሁኔታ ላይ መሆኑንና የጣሊያን ሰራዊት ከደቡብ ወደ ተምቤን እየገሰገሰ መሆኑንም አስጠንቅቀዋል። እነዚህ ምስኪኖች ከድካማቸው እንደነገሩ ካረፉና እህል ውሃ ከቀማመሱ በኋላ በራስ ካሳ ጦር ስር እንዳመጣጣቸው ተመድበው ከአንድ የጦርነት እሳት አምልጠው ለሌላ ጦርነት ለሌላ ውጊያ ምሽጋቸውን ያዙ። በጦር ሰፈራችን ሁለቱ ራሶች ከሹማምንቶቻቸው ጋር ጠዋትና ማታ ይመክራሉ። ይህ የጦር ሜዳ ምክር ቤት አንዴ ተራራውን ተጠግቶ ካሉ ዋሻዎች ውስጥ ሌላ ጊዜ ደግሞ እታች አብያዲ ውስጥ ያለማቋረጥ ቦታ እየተቀያየረ ይካሄዳል። የኢትዮጵያ የጦር ሹማምንትና የጦር አበጋዞች እንዲህ ያለማቋረጥ ቦታ እየለዋወጡ ሲመክሩ የጣሊያን ጦር ወደ ተምቤን እየተቃረበ መጣ። በእያንዳንዱ ምሽት የጠላት ሰራዊት የሚያበራው መብራት ወደ ጦር ሰፈራችን መቃረብ መጀመሩን እያስተዋል አሁንም ሳናሰልስና ሳንሰላች እንዴት የጠላትን ጦር መመከት እንዳለብን እንመክራለን። የሁለቱ ራሶች ጦር አደጋ እየመጣበትና በጣም አስከፊ ሁኔታ ላይ እየወደቀ ነው። ሁሉም ወታደሮቻችን መሳሪያ አልታጠቁም። መሳሪያ ለታጠቁትም በአማካይ ለእያንዳንዱ ባለጠመንጃ ቢበዛ 20 ጥይት ቢደርሰው ነው። ሌላው የጦራችን መሳሪያዎች በጣም የተወሰኑ በጣት የሚቆጠሩ አርጀት ያሉ መትረየሶች፣ 4 ኦርሊኮን አውሮፕላን መቃወሚያዎችና በታላቁ የአድዋ ድል ጊዜ በ1888 ዓ.ም ከዚሁ ዘመናዊ ጠላት እጅ የተነጠቁ ወደ ሙዚየም መግባት የሚገባቸው መድፎች ናቸው። በጥቅሉ ለእነዚህ ሁለት አሮጌ መድፎች የነበሩት 27 ጥይቶችን ብቻ ነበሩ። እነዚህን ጥይቶች መቁጠር ከባድ አልነበረም። እያንዳንዱን ጥይት በስልቻ ከቶ ባንድ አህያ ጭኖ የሚሮጠውን የኢትዮጵያ የገበሬ ወታደር ስቃይ ለአምስት ወራት ስላየው 27ቱን ጥይቶችም ከመቁጠሬም በላይ አንድ ሹም ጥር መጀመሪያ 20ዎቹን ጥይቶች ደብረ አምባ አፋፍ ላይ መድፉን ተክሎ በወቅቱ ወራዩ ላይ ሰፍሮ የነበረውን ጠላት ለመደብደብ ተኩሷቸዋል። ሁሉም መሃል መንገድ ላይ ኢላማቸውን ሳይመቱ ፈንድተዋል። በተቃራኒው ማርሻል ባዶሊዮ ለወሳኙ ውጊያ ከራስ ካሳ ጦር የማያንስ ብዛት ያላቸው ወታደሮቹን አሰልፏል። ይሁን እንጂ የማርሻል ባዶሊዮ ጦር ፍጹም በዘመናዊ መልኩ የተደራጀና ዘመኑ ያፈራቸውን ዘመናዊ መሳሪያዎች ቁጥር ስፍር ከሌለው ጥይት ጋር የታጠቀ በመድር በታንኮች በረጅምና አጭር ርቀት አልመው የሚመቱ መድፎች መትረየሶች እንዲሁም ከባድ ብረት ለበስ ተሽከርካሪዎች ያሉት ሲሆን በሰማይ ደግሞ በእነዚያ ስፍር ቁጥር የሌላቸው የሞዝናብ አዝናቢዎች አውሮፕላኖች ቀድመው መንገድ የሚጠርጉለት ጦር ነው። ይህ የማርሻል ባዶሊዮ ጦር እንዳይራብና እንዳይጠማ ስንቅና ትጥቁንጭ ነው። ከኋላ የሚከተሉት በርካታ የጭነት መኪኖች አሉት። እንግዲህ የማርሻል ባዶሊዮ ጦር በዚህ መልኩ ተደራጅቶ ተሰልፎና ሞራሉን ገንብቶ ሆዱን መልቶ ወደፊት ሲል እኛ ከዋሻዎች ወደ ዋሻዎች እየተዘዋወር የጦር ምክራችንን ቀጥለናል። ከኛ ብዙም ሳይርቅ በአጎራባች ቀበሌዎች በወራዩና በአባሮ የጦር ሰፈር 3 ዲቪዥን ሙሉ የኤርትራው ጦር ሰፍሮ ምሽግ ከያዘ ሰነባብቷል። ይሄው የፋሽስቱ የሚሊሻ ጦር በ3 ሻለቃ ጦር የተከፈለ ሲሆን በርካታ ብረት ለበስ ተሽከርካሪዎችና ታንኮች ይዞ ወደ 76 የሚጠጉ መድፎቹን ከጠመደብን ሰነባብቷል። በሚቀጥሉት ቀናት ስንቅና ትጥቅ የጫኑ በርካታ የጭነት ተሽከርካሪዎች መጉረፍ ጀመሩ። እነዚህ በተሰራላቸው ጥርጊያ መንገድ ላይ የሚያዘግሙ ከባድ የጭነት መኪናዎች 2 ጊዜ በልጁ ጦር ከመዘረፋቸው በስተቀር ያለ ብዙ ችግር ለጠራት ጦር ከስንቅ በተጨማሪ 48,000 የመድፍ ጥይቶችና 7 ሚሊዮን ለተለያዩ ጠመንጃዎች የሚሆኑ ጥይቶችን ለማድረስ ተችሏቸዋል። በሐዘን እንደ ተጠባባቂ ጦር ካሰፈረው ሰራዊት በተጨማሪም አዲስ ከጣሊያን የተላከለት ትኩስ ጦርም ወደ ኢንቲቾ እየገፈገፈ ነው። የጠላት ጦር በዚህ መልኩ ሲደራጅ ካቢያዲ በስተደቡብ ማምሻው ላይ አዲስ ጠላት ብቅ አለብን። ይኸው አዲሱ ጠላታችን ገና ደንገዝገዝ ከማለቱ አይን ሊያጠፉ የሚደርሱ አንጸባራቂ መብራቶቹን ያበራብናል። ይህን ከባድ መብራት በየምሽቱ የሚያበራብን የፋሽስቱ 3ኛው ክፍለ ጦር ሲሆን በማርሻል ባዶሊዮ ጥብቅ ትዕዛዝ ከአምባራዶሙ ጦርነት በኋላ 3 ሻለቃ ጦር ያለው ብርጌድ ፊቱን አዙሮ ከ3ኛው ክፍለ ጦር ጋር በመቀላቀል ወደ አቢያዲ ጉዞ ጀምሯል። 4 ዲቪዥን ሙሉ ጦር ደግሞ በጠቅላይ መምሪያው ስር ሆኖ እንደ ተጠባባቂ ጦር በመቀሌ እንጣሎና ሙጂ መካከል ሰፍሯል። በዚህ መልኩ የራስ ካሳ ጦር በተንቤን በጠራት ጦር ዙሪያውን ተከበበ። የጠላት አውሮፕላኖች በየቀኑ ያለማቋረጥ ድብደባቸውን ቀጥለዋል። እንደ ሁል ጊዜው ሁሉ የመጀመሪያዎቹ አውሮፕላኖች ከጠዋት ጀምረው ጀምበር ከመጥለቋ 1 ሰዓት ቀደም ብለው የዕለት ተዕለት የግድያ ተግባራቸውን አጠናቀው ይመለሳሉ። ከሰማይ በዚህ መልኩ እሳት ሲወርድብን ከምድር ደግሞ ካቢያዲ በስተደቡብ የፋሽስቱ ጦር መድፎች ያለማቋረጥ ያጓሩብናል። በዚህ መልኩ በአቢያዲ ዙሪያ ያሉ ተራ የምስኪን ገበሬ ጎጆዎች ሳይቀሩ እንደ መስቀል ደመራ ሌሊቱን ሙሉ ሲጨሱና ሲነዱ ያድራሉ። የካቲት 19 ቀን ማለዳ ገስግሰን ወደ ራስ ካሳ ዋሻ በደጃዝማች አበራ የጦር ሰፈር ደብራም በአፋፍ ስናመራ ከርቀት እነዚያን የቆርቆሮ አሞራዎች ጩኸት ሰማን። ይሁን እንጂ የዛሬዎቹ የቆርቆሮ አሞራዎች የጦር ሰፈራችንን ወደ ጎን በመተው አልፈው በረሩ። ከጥቂት ደቂቃዎች በኋላ የቦምብ ፍንዳታዎችን ያለማቋረጥ መስማት ጀመር። አዎ እነዚህ የተረገሙ አውሮፕላኖች ዛሬ ቀዳሚውን ጦራችንን በጽኝ ወንዝ ዳርቻ ላይ የቦምብ እሳት እያወረዱበት ነው። ሌሎች በርከት ያሉ አውሮፕላኖች ካቢያዲ በስተሰሜን ባለችው የተራራ ቀበሌ በወርቅ አምባ የተፈረውን የደጃዝማች አድማሱ የደጃዝማች በየነ ህልሚንና የደጃዝማች መሸሻ የከምባታውን ጦር እየዞሩ ይደበድባሉ። ዛሬ በራስካሳ ዋሻ ራስካሳን ምን ጊዜም ካጠገባቸው ከማይለየው ከትንሹ ልጃቸው ከደጃዝማች አስፋ ወሰን ከወንድሙ ከደጃዝማች አበራና ከጥቂት መኳንንት ጋር ተቀምጠው አገኘናቸው። ራስካሳ ለጠይቃቸው ያሰብኩት የገባቸው ይመስል ገና ሳልጠይቃቸው ራስዩምና ትልቁ ልጃቸው ደጃዝማች ወንድ ወሰን ጦራቸውን ይዘው በሌሊት ወደ አምባ ጸደሪ መሄዳቸውንና በአምባ ጸደሪ ወደ አብያዲ በመቅፋት ላይ ያለውን የፋሽስቱን ጦር ለማገድና እዚያው ብቻ እንዳይንቀሳቀስ አድርገው ሊያስሩት መሄዳቸውን አስረዱኝ። የጠላት ጦር ያለ ብዙ ችግር የጊባን ወንዝ ተሻግሮ በአምባ ጸደሪ በኩል አድርጎ ወደ አብያዲ ለመግባት ጉዞ ጀምሯል። እንግዲህ የጠላት ጦር ባንድ ራስና ባንድ ደጃዝማች ጦር አምባ ጸደሪ ላይ መገታት አለበት። ከራስካሳ ጋር በእነዚህ ጉዳዮች ላይ እየተወያየን እያለ ወደ ዋሻዋ ውስጥ በጣም የሚቻኮልና በሩጫ ብዛት ደክሞ ትንፋሹ ቁርጥ ቁርጥ የሚል የደጃዝማች በየነ መልክተኛ መጥቶ ከራስካሳ እግር ስር ወደቀና የመጣበትን ጉዳይ ማስረዳት ጀመረ። የደጃዝማች በየነ መልክተኛ ዛሬ አጥቢያ ሌሊት ላይ ጣሊያኖች በሁለት ረድፍ የወርቅ አምባን ተራራ ለመቆጣጠር ጦርነት መክፈታቸውን አስረዳ። ወርቅ አምባ ከአብያዲ በስተሰሜን በኩል ጥቂት ኪሎ ሜትሮች ርቃ የምትገኝ ተራራ ነች። ከተራራዋ በስተሰሜንና በስተደቡብ በኩል ሆኖ በሁለት ረድፍ ተሰልፎ ተራራዋን ለመቆጣጠር የሚጣደፈውን የጣሊያን ጦር የደጃዝማች መንገሻ ሂልቢና ደጃዝማች በየነ ወታደሮች በግራ በኩል ደጃዝማች መሸሻ ከምባታውና ደጃዝማች አድማሱ በቀኝ በኩል የጠላቱን ጦር ወጥረው ይዘው ፋታ ሳይሰጡ የመትረየስ ጥይት እየዘነበባቸው መልሶ የማጥቃት እርምጃ ወስደው ጣሊያኖቹን ወደ መጡበት ወደ ወረዩ የጦር ሰፈራቸው የመለሷቸው መሰለ። በኢትዮጵያውያን ታልማ በተተኮሰች ጥይት በሚወድቀው የጠላት ጦር ምትክ አዲስ ጦር እየተተካና ከላይ በአውሮፕላን ከመሬት ደግሞ በከባድ መሳሪያዎች እየተረዳ ጦርነቱ ቀጥሎ መሬት ቁና ሆነች። በዚህ መልኩ ሁለተኛው የተንቤኑ ጦርነት በወርቅ አምባ ተጀመረ። አሽከሮች በቅሎቻችንን ጭነው ስለመጡ ጊዜ ሳናጠፋ ከራስካሳና ከልጃቸው ከደጃዝማች አበራ ጋር ወደ ላይ ወደ ተራራው አሻቅበን ወጣን። አሁንም ፍጥነታችንን እየጨመርን ተጉዘን ከ13ኛው ክፍለ ዘመን ጀምሮ ቅድስት ቤተክርስቲያን ከሆነችው ጥንታዊቷ የዋሻ ቤተክርስቲያን ደረስ የደብረ አምባ ቤተክርስቲያን። በዚህችው ቅድስት ቤተክርስቲያን ደጃፍ ላይ ድንኳናችንን ጥለን እዚያው አፋፍ ላይ ሆነን የውጊያውን ሂደት መከታተል ጀመርን። ራስካሳ ከተራራው ጫፍ ላይ ቆመው በጦር ሜዳ መነጽራቸው የጦርነቱን ሂደት እየተከታተሉ አልፎ አልፎ በእጃቸው ምልክት ሲሰጡ ከጀርባቸው በተጠንቀቅ የቆሙ ወታደሮች ይቀርቡና አፋቸውን በሸማቸው ጫፍ ሸፍነው ከራስካሳ ወታደራዊ ትዕዛዝ ይቀበላሉ። ከዚያም እታች የጦር ሜዳ ላሉ የጦር መኮንኖች ትዕዛዙን ለማድረስ እየተንደረደሩ ይወርዳሉ። ምንም እንኳን የጠላት አውሮፕላኖች ያለምንም ርህራሄ በኢትዮጵያ ሰራዊት ላይ የቦምብ ናዳ ቢያወርዱበትም አይበገሬው የኢትዮጵያ የገበሬ ወታደር ወደፊት ገፋ። እንደ እሳት የሚነደው የተንቤን አሸዋማ መሬት ቃጠሎ በባዶ እግሩ ለሚሄደው የኢትዮጵያ የገበሬ ሰራዊት ከሚችለው በላይ ቢሆንበትም ወርቅ አምባን ለመያዝ የመጣውን የጣሊያን ጦር ወጥሮ ያዘው። ቀኑን ሙሉ ሰማዩን ወረው የሞት እሳት የሚያዘንቡት የጠላት አውሮፕላኖች የኢትዮጵያው ሰራዊት እንደ ልብ ወደፊት እንዳይገፋ የብረት አጥር ቢሆኑበትም በቦምብ እሳት የነደዱ የትግል ሜዳ ወንድሞቹን እየዘለለ ወደፊት ገፋ። በወርቃም ባይጠራው ድማ የግራ ክንፍ በጀግናው ደጃዝማች መንገሻ ሂልሚ የሚመራው ጦር ደረጃ በደረጃ ሜትር በሜትር የጠላትን ጦር እያንበረከከ ድል እየመታ ወደፊት ገፋ። የደጃዝማች መንገሻ ሂልሚና ቀዳሚው ጦር በጠላት እጅ የወደቀችውን የወራዩ ቀበሌን እጁ ያስገባ ወደፊት ገሰገሰ። የደጃዝማች መሸሻና የደጃዝማች አድማስ ወታደሮች ወደፊት ገፍተው ወራዩ የጣሊያኖች የመከላከያ ምሽግ ደጃፍ ላይ ደርሰው ጣሊያኖች ከምሽጎቻቸው እንዲወጡ እየቆረቆሯቸው ነው። በዚህ ቅጽበት የጣሊያን ጦር የአርባ ቀን እድል እየተፈጸመ መስሎ ነበር። ባለቀ ሰዓት ጣሊያኖች ወደፊት በሚገፋው የደጃዝማች መንገሻ ሂልሚ ጦር ላይ ባለ 12 ባትሪ መድፎቻቸውን ከፈቱበት። በወርቃም ባይጠራው ድማ የግራ ክንፉን ይዞ ወደፊት የሚገፋውን የደጃዝማች መንገሻ ሂልሚን ጦር ባለ 12 ባትሪ መድፍ ባያቆመውም ከስር የመጣው አዲስ የጣሊያን ጦር አላንቀሳቀስ አለው። በዚችው የወርቅ አምባ የጦር አውድማ የደጃዝማች በየነ ወታደሮች ከጠላት ጦር ጋር ተፋጠዋል። ይህ የጠላት ጦር የመጀመሪያው ብርጌድ የኤርትራ ተወላጆች ጦር ነበር። ይኸው በመጀመሪያው ረድፍ የሚጓዘው የኤርትራ ተወላጆች ጦር ከኢትዮጵያውያን ወንድሞቹ ጋር ሲገናኝ እጆቹን ወደ ሰማይ እያነሳ በምኒልክ አምላክ በምኒልክ ሲል ኢትዮጵያውያን የደጃዝማች በየነ ወታደሮች ኤርትራውያን ወንድሞቻቸውን እየዘለሉ በሁለተኛ ረድፍ ተሰልፎ ከሚጠብቀው የጣሊያን ጦር ጋር ለመግጠም ወደፊት ገፉ። ኤርትራውያን በምኒልክ ስም እየማሉ ወደ ኢትዮጵያውያን ወንድሞቻቸው ያልገቡበት አንዲትም ቀን አልነበረችም። እናም ደጃዝማች በየነም ሆነ ወታደሮቹ ኤርትራውያን እጃቸውን እንደሰጡና ጠላቶቹ እንዳልሆኑ አምኖ ከጣሊያኖቹ ጋር ለመግጠም ወደፊት ሲገሰግስ ያመናቸው በምኒልክ ስም የተማጸኑት ኤርትራውያን ወንድሞቹ ከጀርባው ተኩስ ከፈቱበት። ከፊት ለፊቱ የጣሊያን ፋሽስቶችን እየተዋጋ ከጀርባው የከዳውን ወንድሙን እየመከተ ከገባበት ወጥመድ ለመውጣት የሞት ሽረት ትግሉን ውጊያውን ገፋበት። የዚህ ውጊያ ውጤት አስከፊ ነበር። የደጃዝማች በየነ ወታደሮች ከገቡበት ወጥመድ ለመውጣት በታላቅ ጀግንነት ተዋጉ። የዚህ ጀግና ጦር መሪ ጀግናው ደጃዝማች በየነም በዚህ አንጎል በሚያደርግ ውጊያ በታላቅ ጀግንነት ቀኑን ሙሉ ሲዋጉና ሲያዋጉ ውለው የመጨረሻዋን መስዋዕትነት ከፈሉ። ከወራዩ የጦርነት አውድማ ጀግናው ደጃዝማች በየነ አልተመለሱም። መሪ አልባ የሆነው ይኸው ሰራዊት ተስፋ ሳይቆርጥ ሲዋጋ ውሎ ማምሻው ላይ ከተከበበበት ሰብሮ በመውጣት ወደ ሰሜን ወርቃምባ አፈገፈገ። በዚህ መሃል የግራ ክንፉ የደጃዝማች መንገሻ ሂልሚ ጦር በድል አድራጊነት ወረዩን ለመያዝ ወደፊት ገፋ። ይሁን እንጂ ጣሊያኖች በዚያው በኩል በርከት ያሉ መትረየሶችን ከወርቃምባ ተራራ ጫፍ ላይ ማጓጓዝ በመቻላቸው ይህንኑ በድል አድራጊነት ወደፊት በመግፋት ላይ ያለውን የደጃዝማች መንገሻ ሂልሚን ጦር ከጎኑ ሰጥቀው ገብተው ለመትረየሶቻቸው ወደፊትም ወደኋላም አላንቀሳቀስ አሉት። የዚህ ጦርነት ውጤት መሪው ደጃዝማች መንገሻ ክፉኛ ሲቆስሉ፣ ወታደሮቹ ደግሞ ማፈግፈግና ወደኋላ መመለስ የግድ ሆነባቸው። እስከ ከሰዓት በኋላ ድረስ የጣሊያን አውሮፕላኖች ከመቼውም ጊዜ በላይ ፋታ ሳይሰጡ ከጠዋት ጀምሮ የጦር ሰፈራችንን አቢያዲን በቦምብ ይደበድባሉ። በተደጋጋሚ በደቂቃዎች ልዩነት ከምንሰማው የቦምብ ፍንዳታና የአውሮፕላኖች ጩኸት በተጨማሪ አልፎ አልፎ የሚንጣጣው የራስ ካሳ አየር መቃወሚያ ድምፅ ይሰማ ነበር። ይህንኑ የሚንጣጣ የራስ ካሳ አየር መቃወሚያ ያዩ የጣሊያን አውሮፕላኖች ዝቅ ብለው በመብረር በተደጋጋሚ በጣሉበት የቦምብ ናዳ የእሳት ራት አደረጉት። ማምሻው ላይ የመጀመሪያዎቹ ቁስለኞች ወደ ጦር ሰፈር መመለስ ጀመሩ። በቀላሉ የቆሰሉ ወታደሮች የጦር ሜዳ ጓዶቻቸውን ተከሻ ተደግፈው በእግራቸው እያዘገሙ ሰፈር ሲደርሱ፣ በከባዱ ክፉኛ የቆሰሉ ወታደሮችም ደግሞ በፍጥነት በዛፍ ቅርንጫፎች ዝንጣፊ እንደነገሩ በልታስረው በተሰሩ ቃሬዛዎች ላይ የትግል ጓዶቻቸው ተሸክመው አመጧቸው። በእግራቸው እያዘገሙ ጦር ሰፈር ከደረሱት የጦር ሜዳ ቆስለኞች መካከል የደጃዝማች በየነ የጦር መኮንን አንዱ ነበር። ይህ የደጃዝማች በየነ የጦር መኮንን በጦር ሜዳ ውለው ከጠላት የተተኮሱ 5 ጥይቶችን በሆዱ ይዞ በእግሩ እያዘገመ መጥቶ በጦር ሰፈር እንደ ሆስፒታል ከምታገለግለው አንዲት አለታማ ዋሻ ደጃፍ አንገቱን ሰበር አድርጎ ተቀምጧል። በ5 የጠላት ጥይት ተመቶ ህመሙንና ስቃዩን ጥርሱን ነክሶ በሆዱ ውጦ እንደ ማንኛውም ወታደር የብቸኛው ዶክተራችን የቀዶ ጥገና ድንጋይ ላይ እስኪተኛ ድረስ በታላቅ ትዕግስት ይጠብቃል። ቀኑን በዚህ መልኩ አሳልፈን ማምሻው ላይ ሰላም ወረደ። ሌሊቱ በቁስለኞች የህመም ጣር ዋይታና ጩኸት ተሞልቶ ሊነጋጋ ሲል ገና አጎህ ከመቅደዱ እነዚያ የተረገሙ የሰማይ ላይ የቆርቆሮ አሞራዎች ጩኸት ከርቀት መሰማት ጀመረ። እነዚህ ጣረ ሞቶች ገና ጦር ሰፈራችን ከመድረሳቸው ትላልቅ የሚበታተኑና የሚነዱ ቦምቦችን በጦር ሰፈራችን ላይ ጣሉብን። እንዲህ ያለማቋረጥ በቦምብ ናዳ ሲደበድቡን፣ ትላልቅ ገደሎች እንኳ በዛባቸው መሰል በታላቅ ኩራት ከቆሙበት አስፈሪ ተራራ ላይ እንደ ጎመን ቅጠል እየተቀነጠሱ ወረዱ። ከሰዓት በኋላ በግምት ለአንድ ሰዓት ያህል እነዚህ ሞት አዝናቢዎች ከሰማዩ ላይ ተሰወሩ። በአብያድ የጦር ሰፈር ለተወሰነ ጊዜ ጸጥታና ሰላም ሰፈነ። ከደብረ አምባ አካባቢ ብቻ በተወሰኑ ደቂቃዎች ልዩነት የከባድ መሳሪያዎች ጩኸትና ፍንዳታዎች ከርቀት እንሰማለን። ይህን ጊዜያዊ ሰላም ተጠቅመን ከመሸግንበት ዋሻ ወጥተን ምንም መከላከያ የሌለውን ሜዳ በፍጥነት እየሮጥ እየወደቅንና እየተነሳን ወደ ድንኳናችን ተፈተለቅ። ከዚያች ተንቀሳቃሽ የመኖሪያ ድንኳናችን ውስጥ ያለችን እዚህ ግባ የማትባል ንብረታችን ቡጭቡጭቁ ከወጣው ድንኳናችን ስር አመድ ሆኖ አገኘነው። በአፋጣኝ ዋጋ ያላቸውን ዕቃዎች ሰባስበን እንዳመጣጣችን በፍጥነት ተመለስ። እኛ ድንኳን ብዙም ሳይርቅ ገደሎችን ተገና አድርገው በትናንሽ ዋሻዎች ውስጥ የተደበቁ ቁስለኞች፣ እናቶች፣ ሴቶችና ሕፃናት በትላልቅ ቦምቦች ፍንዳታ የሚደረመሱ ገደሎች ከነ ሕይወታቸው ቀብረዋቸዋል። ከኛ የጦር ሰፈር ብዙም ሳይርቅ ካለ ሌላ የጦር ሰፈር ወታደሮች እንደሰማነው እነዚያ የተረገሙ አብራሪዎች በብዙ የጦር ሰፈሮች ላይ ባለመርዘኛ የጋዝ ጭስ ቦምቦች ሳይቀር በጭካኔ ጥለዋል። ከዛ በኋላ አሁንም ከራስ ካሳና ከባለሟሎቻቸው ጋር ምክር ስንቀመጥ እታች ጦር ሜዳ ያረጁ ጠመንጃ የጦርና የጎራዴ ታጣቂው የገበሬ ወታደር ከባለ ታንኩ፣ ከባለ አውሮፕላኑ፣ ከባለ መትረየሱና ከባለ መድፉ የጠላት ጦር ጋር የሞት ሽረት ውጊያውን ቀጥሏል። ማምሻው ላይ ወደ ጦር ሰፈር ተመለስ። ወደ 11 ሰዓት ገደማ ሆኗል። አሁንም ከርቀት የመትረየሶች የማያቋርጥ መንጣጣት ይሰማናል። የጦር ሜዳው ሽለላና ፉከራ ልክ ከርቀት እንደሚሰማ የገበያ ጩኸት ይሰማል። የጠመንጃ ጩኸቶችን መለየት ያስቸግራል። የመትረየሽ ጣጣጣ በጣም ፈጣንና በተደጋጋሚ ስለነበር ከምድር እንጂ ከአውሮፕላኖች ላይ እንደማይተኮስ ያስታውቃል። ጣሊያኖች በደብረ አምባ ተራራ ጫፍ ላይ ደርሰው ይሆን? በዚህ መሃል እንደ ደራሽ ውሃ ልጆችና በጀርባቸው ቅርጫት፣ ጋን፣ እንስራ ወይም ሌሎች ቅራቅንቦች የተሸከሙ ሴቶች ማዕት አጥለቀለቀን። ከሴቶችና ከልጆች ኋላ ቁስለኞች በሽተኞችና አዛውንት ተከታትለው ያዘግማሉ። ሁሉም ግራ በተጋባ ሁኔታ አንዱ ከሌላው አፍ እየተቀበለ እየነጠቀ ጣሊያኖች መጡ ጣሊያኖች መጡ እያሉ ይጮሃሉ። ይኸው አጥያዲስር ደርሰዋል። በግራ በኩል ከደብረ አምባ ተራራ አንድ ፈረሰኛ ጦር እየወረደ ነው። ይህ ፈረሰኛ ጦር እየቀረበ ሲመጣ የራስ ካሳ አጃቢዎች መሆናቸውን አወቀ። አዎ ራስ ካሳ ከታማኞቹ አጃቢዎቻቸው ጋር ወደ ታችኛው የጦር ሰፈር እየወረዱ ነው። ምክንያቱም የላይኛው የጦር ሰፈር አሁን የጣሊያኖቹ ጦር እይታ ውስጥ ገብቷል። ምን ተፈጠረ? ጣሊያኖች ወደፊት ከፍተው በምዕራብ በኩል አብያዲን ሊወጉ ነው የሚባለው እውነት ነው? ስል ራስ ካሳን ጠየቅኳቸው። ምንም ነገር አልተፈጠረም ሲሉ ራስ ካሳ መለሱልኝና ፍጹም በተረጋጋ መንፈስ በመቀጠል ይሄ የምታየው ራስ ስዩም ከወንዶሰን ጦር ጋር ዛሬ ጧት አምባ ጸለሪ ላይ ድል ያደረገው የጣሊያን የተረፈ የተፈታ ጦር ነው። ይሄ እንደምታየው አብያዲን ዞሮ ከጦሩ ጋር ለመቀላቀል የሚጥር ፍራፊ የተበተነ ጦር ነው። ድል አድራጊው የስዩም ጦር ወደ ሰሜን እያባረረው ነው አሉኝ። ቆየት ብሎ ነው ራስ ካሳ ስለ ሁኔታው ምንም አይነት ግንዛቤ እንደሌላቸው የገባኝ። ነው ወይስ ጦሩን አጉላ ለመረበሽና ከግርግር ለማዳን የፈጠሩት ዘዴ ይሆን? አልገባኝም። ከተወሰኑ ቀናት በኋላ በአጋጣሚ ከአንድ የራስ ስዩም የጦር መኮንን ጋር በተገናኘን ጊዜ ነበር በትክክል አምባ ጸለሪ የሆነውን ሁሉ የሰማሁት። የራስ ስዩምና የደጃዝማች ወንድወሰን ጦር ማለዳ ላይ ከወታደራዊ ስልት አንጻር በጣም ቁልፍና ወሳኝ የሆነ የተራራ ጫፍ ላይ ይመሽጋል። የራስና የደጃዝማቹ ጦር ወሳኝ ቦታ ይዞ ሲመሽግ የጣሊያኑ ሶስተኛ ክፍለ ጦር በዝግታ ወደ ሰሜን እያዘገመ ነበር። ልክ ጎህ እንደቀደደ ራስ ስዩም ሹማምንቶቻቸውን ለጦር ምክር ይጠራሉ። አንዳንዶቹ ወደ ሰሜን በማዝገም ላይ ባለው የጣሊያን ጦር ላይ አሁንም ጥቃት ይሰንዘራሉ። ይሁን እንጂ አመዛኙ ይህን ሐሳብ ተቃወመው። በምትኩ በትዕግስት መልካም አጋጣሚ መጠበቅ አለብን አለ። ይህን የኢትዮጵያውያንን አለመግባባት የተጠቀመውና የትግራይ ሰላዮች ምን እየተደገሰለት እንደሆነ ወሬ ያደረሱት የጣሊያን ጦር ከመቀሌ 18 አውሮፕላኖች መጥተው ጊዜ ስለገዙለት ተበትኖ ያዘግም የነበረውን ሶስተኛ ክፍለ ጦሩን በፍጥነት አጠናክሮ በጥንቃቄ ወደ አምባ ጸለሪ መጠጋት ጀመረ። እነዚህ 18 አውሮፕላኖች ግን የስዩምንና የወንድወሰንን ጦር በመደብደብ ፈንታ ሶስተኛው ክፍለ ጦርና በስዩምና በወንድወሰን ጦር መካከል ያለውን ባዶ መሬት መደብደብ ጀመሩ። እነዚህ 18 አውሮፕላኖች ይህንን የማንንም ያልሆነ ባዶ መሬት የሚደበድቡት ሆን ብለው ነበር። አውሮፕላኖቹ ያንን ባዶ መሬት ሲደበድቡት የኢትዮጵያ ሰራዊት በተራራው ላይ እንደመሸገ በጣሊያኖች ላይ እየሳቀ ተቀመጠ። እንዲህ የነስዩም ጦር ተቀምጦ ሲስቅ ሶስተኛው ክፍለ ጦር ድምፁን አጥፍቶ ወደ ተራራው ተጠጋ። የጣሊያን አውሮፕላኖች ሆን ብለው የማንም ያልሆነውን መሬት ሲደበድቡ ለጦራቸው ጊዜ ከመግዛታቸውም በላይ የነስዩም ጦር ተዘናግቶ እንዲቀመጥ አድርጎታል። ጣሊያኖች ከዚህ በፊት ስህተቶቻቸው ደረጃ በደረጃ እየተማሩ የመጡ ይመስላሉ። እንደ ልማዳቸው የስዩምንና የወንድወሰንን ጦር ቢደበድቡት ኖሮ ያ ጦር ቀፎው እንደተነካ ንብ ከመሸገበት ወጥቶ ያንን የተበተነና የተዝረከረከ ሶስተኛ ክፍለ ጦራቸውን ልክ ያስገባው ነበር። አዎ ኢትዮጵያውያን በዓለም ልዩ የሚያደርጋቸው ነገር ቢኖር በጦር ሜዳ ውሏቸው ጤነኛ መሆናቸው እስኪያጠራጥር ድረስ እንደ እብድ መድፉን፣ መትረየሱን፣ ታንኩንና የአውሮፕላን ቦምቦችን ከመጤፍ ሳይቆጥሩ እየፎከሩና እየሸለሉ የጠላትን ጉሮሮ አንቀው ይወድቃሉ እንጂ ወደ ኋላ አለመመለሳቸው ነው። የሰጅምና የወንዶሰን ጦር ባምባት አለሪ ተራራ ውስጥ መሽጎ የሶስተኛውን ክፍለ ጦር መምጣት ሲጠባበቅ እነዚህ 18 አውሮፕላኖች የገዙለትን ጊዜ ተጠቅሞ እግራቸው ስር ደርሶ ጥቃት ተነዘረባቸው ወጋቸው። ከዚህ በኋላ ነበር ያ ብዙ ደም የፈሰሰበት ያምባት አለሪ ጦርነት የተደረገው። በዚህ ጦርነት ጣሊያኖች ብረት ለበስ ተሽከርካሪዎቻቸውን ሳይቀር አሰልፈው ነበር። ይህ መኮንን ምን ያደርጋል እንዲያን ዶፍ ዘር ተበትኖ ብናጠቃው ኖሮ ለወሬ ነጋሪ ማናሰርፈው ነበር እያለ በቁጭት አጫውቶኛል። በኃይል ሚዛን የተረታው የራስዩምና የደጃዝማች ወንዶሰን ጦር መጨረሻ ማፈግፈግ ግድ ሆነበት። በዚህ ጊዜ ራስ ካሳ ሶስተኛው የጣሊያን ክፍለ ጦር ወደ ሰሜን አብያዲ እየገሰገሰ እንደነበር ምንም አይነት ግምት አልነበራቸውም። ራስ የገመቱት ትንሽ ቁራጅ ጦር ከነራስዩም እየሸሸ የሚበረግግ የጣሊያን ጦር ነው ብለው አምነው ነበር። የካቲት 20 ቀን ማምሻው ላይ በወታደራዊ ሰዓት አቆጣጠር ልክ 17 ሰዓት ላይ ጣሊያኖች በስተምዕራብ አብያዲ በኩል ጦርነት ከፈቱ። ጣሊያኖች በእኛ ላይ ጦርነት ሲከፍቱ በርካታ የራስ ካሳ የግብ ዘቦች በአብያዲ ከተማ በፍጥነት በመዘዋወር የጦር ሰፈሩን ለማረጋጋት ሞከሩ። በዚህ ሰበብ በአብያዲ ሊፈጠር የሚችለውን ግርግርና ጩኸት በአጭር ጊዜ ተቆጣጥረን በአብያዲ እኛም ሶስት ፈረንጆች ስንቆይ በመሃሉ አንድ ሹም እየሮጠ መጥቶ ጣሊያኖች የከፋ ነው፣ ጣሊያኖች ወደ አብያዲ እየገቡ ናቸው፣ በጣም ብዙ ብዙ ጣሊያኖች ናቸው፣ የኛዎቹ አልቻሉም እያፈገፈጉ ነው እያለ ያለማቋረጥ በሐዘንና በድንጋጤ ስሜት ተናገረ። ከዚህ ሹም የሐዘን ንግግር በኋላ ጊዜ ሳናጠፋ እየተጣደፍን ወደ ራስ ካሳ ድንኳን አመራን። ከድንኳኑ በራፍ ስንደርስ ራስ ካሳ በተንቀሳቃሽ ዙፋናቸው ላይ ተክዘውና አዝነው ተቀምጠዋል። ራስ እኛን ሲያዩ ራሳቸውን እያወዛወዙ የጦር ሜዳው ውሎ አስከፊ እየሆነ መምጣቱን እዝን ብለው ገለጹና በመቀጠል ያለንበት ሁኔታ ብዙም ተስፋ የሚጣልበት አይደለም፣ ቢሆንም ተስፋ ሳንቆርጥ እየተዋጋን ማፈግፈግ አለብን። ግን ወዴት ነው የምንሸሸው? ወደ ደቡብ የሚወስዱት ሁሉም መንገዶች በጣሊያኖች ተይዘዋል። እንግዲህ ያለን አማራጭ ወደ ላይ ወደ ተራራው መሸሽ ብቻ ነው። ከዛስ? ራስ ንግግራቸውን ሳይጨርሱ አንጠልጥለው ተውት። ለጊዜው ራስ ካሳ መልስ የላቸውም። በሉ ጥቃችሁን ሰባስቡና ከሰራዊቱ ጋር ተደባለቁ አሉ። ጥቂት ተከዝ ብለው ቆይተው ከራስ ካሳ ዋሻ ውስጥ አሽከሮቻቸው ሊሸከሟቸው የማይችሉትን መዛግብት ያቃጥላሉ። አዎ ሁኔታው በጣም አስጊ ነው፣ ተስፋ አስቆራጭ ነው ማለትም ይቻላል። ከሰሜኑ የጦር ግንባር በርካታ የደከሙ ወታደሮች ወደ ጦር ሰፈር መመለስ ጀመሩ። ጣሊያኖች ደረጃ በደረጃ ይህንንም የተራራ ወገብ በቁጥጥራቸው ስር እያደረጉት ነው። የደብረ አምባን የተራራ ጫፍ ሊይዙ ተቃርበዋል። ከተራራው ስር ትልቁ የራስ ካሳ የጦር ሰፈር ተዘርግቷል። በፍጥነት ወደ ድንኳናችን ተመለስ። እዚያው ድንኳናችን የቆመበት ቦታ አንበሳ ጓዛችንን በሁለት አህዮች ነው ጠበቀን። ወዲያው ጊዜ ሳናጠፋ መጨረሻ ከሌለውና የሰውና የእንስሳ መንጋ ጋር ተቀላቅለን የሽሽት ጉዟችንን ጀመርን። ወዴት እንደምንሸሽ ለጊዜው የሚያውቅ ማንም የለም። የግራጅ ጭኝ ጉዞ ግን አላቆመም። ወንዙን ተከትለን ዙሪያ ጥምጥም ስንጓዝ አምሽተን ትንሽ ለማረፍ ወሰን። ጫማችንን እንኳ አላወለቅንም፣ ጊዜ የለንም። ሌሊቱን ከፈረሶቻችን ላይ ወርደን በእግር መጓዝ ግድ ሆኖብን ነበር። እንስሳዎቹ እርስ በርስ እየተጋፉ ንቅንቅ ማለት አልቻልንምና አንበሳን ከጭነት ከብቶቹ ጋር ተተነው እኛ በደሪት ተነስተን በሁለቱ ገደሎች መሃል ያለውን ሰጣማ መንገድ መረጥንና ሽቅን መውጣት ጀመርን። ሌሎች መንገዶች በጣሪያኖች ተዘግተዋል ተይዘዋል። እናም ከመንጋቱና እነዚያ መዘዘኛ አውሮፕላኖች መጥተው ሳይደበድቡን በፊት ከአይናቸው መሰወር አለብንና ስነታችንን ጨምረን ወደፊት በሽሽታችን ገፋንበት። በርከት ያሉ ያበሻ ወታደሮች የተጠረበ የሚመስለውን ገደል እንደ ዝንጀሮ ሲወጡ አየንና እኛም ከነሱ ጋር ተቀላቅለን ገደሉን እየቧጠጥን መውጣቱን ተያያዝነው። ያን የተረገመ ገደል ወጥተን እንደጨረስ ሰፋ ያለ ለሁለት የተሰነጠቀ ገደል አገኘንና ወደዛ ገደል ውስጥ ገብተን ተሰወርን እንጂ በዚያው ቅጽበት እነዚያ እርጉም አውሮፕላኖች ሰማዩን ወረውት ነበር። እዚያ ታች ሜዳው ላይ ግን በሺዎች የሚቆጠሩ እንስሶች፣ ልጆች፣ አሮጊቶችና ሽማግሌዎች ከጥቂት ወታደሮች ጋር ይተራመሱ ነበር። ማምለጫ በሌለው በብረት በታጠረ ግቢ ውስጥ እንደሚተረማመስ አይነት ነገር። ይህን እንዲህ ማምለጫ አጥቶ የሚተረማመሰውን ምስኪን እነዚያ የተረገሙ አውሮፕላኖች አዩትና በጣም ዝቅ ብለው እየበረሩ ምንም እንኳ ተራ ሲቪል ሕዝብ መሆኑን ቢያውቁም ያላንዳች ርህራሄ ቦምባቸውን አዘነቡበት። ይህን አረመናዊ ጭፍጨፋ ማየት አልቻልኩም። እያንዳንዱ በጣሊያኖች የሚወረወር ቦምብ ፈረሱን፣ አህያውን፣ ልጅ አዋቂውን ይጎራርደው ጀመር። ያ ሜዳ ሰዓት ባልሞላ ጊዜ ውስጥ ደም ለበሰ። እነዚያ እርጉሞች እየተመላለሱ የቦምብ ሸክማቸውን አወርደውበት ከመሄዳቸው እነሱ ያወርዱት የነበረው የቦምብ ፍንዳታ ድምፅ በትለቢስ ቁስለኞች ለቅሶና ዋይታ ይተካል። ሞት በስንት ጣዕሟ። ከሰዓት በኋላ በመንገዳችን ቀጥለን ወደ እርበ ዶሮ አመራን። ምንም እንኳ የምንጓዘው በገላጣ መንገድ ቢሆንም እነዚያ እርጉሞች ዛሬ ሰላም ሰጥተውናል። ምናልባት የዛሬውን ጭካኔያዊ ጭፍጨፋቸውን በደብረ አምባ ላይ አዙረው ይሆናል። በደብረ አምባ በታላቅ ጀግንነት ትግሉ ጦርነቱ ተጧጡፏል። የደጃዝማች አበራ ጀግኖች የጣሊያንን ጦር ወጥረው ይዘውታል። የነዚህ ጀግኖች ግዳጅ የጣሊያንን ጦር ወጥሮ ይዞ ለዋናው የራስ ካሳ ጦር የማፈግፈጊያ ጊዜ መግዛት ነው። በጉዟችን ቀጥለን ወደ እርበ ዶሮ በሩጫ ቀረሽ እርምጃ ገሰገስ። እንዲህ ስንጣደፍ ከአንድ ሸለቆ ውስጥ ገብተን ተገትረን ቀረን። የሕዝብ መዓት ከእንስሶች ጋር ሆኖ ወደፊትም ወደ ኋላም በማይንቀሳቀስ ሁኔታ ተጨናንቆ ቆመ። እያንዳንዷ ደቂቃ ውድና ለሕይወት አደገኛ በሆነችበት ሰዓት ሕዝቡ ለምን እንደቆመ ግራ የሚያጋባ ነበር። እንደምንም በሕዝቡ መሃል እየተሽለኮለኩ ወደፊት ቀደም። ከፊት የነበሩት ኢትዮጵያውያን ወደፊት መሄዱ አደገኛ እንደሆነና ከፊት ለፊት በተዘረጋው አሸዋማ መሬት ላይ የመድፍ ጥይቶች በተደጋጋሚ እንደሚወድቁ ነግረው አስጠነቀቁን። በአሸዋማው መሬት ላይ ያንን የጣሊያን መድፎች ለማለፍ የሞከሩ ደፋር ኢትዮጵያውያን ወታደሮች ሬሳ ወድቆ ይታያል። ከፊታችን የጣሊያኖቹ መድፎች ካጓሩ በኋላ ወደፊት ስል ትዕዛዝ ሰጠው። እዚህ እንደሚታረድ ከብት ታጉረን መጠበቅ አንችልምና አሁንም ድምጼን ከፍ አድርጌ ወደፊት አልኩና ወደፊት መሮጥ ጀመርኩ። እድለኞች ነበር። ያቺን ደም የጠገበች አሸዋማ ሜዳ ተሻገርናት። ከዚያ በኋላ ያ የታጎረው ሕዝብ ይከተለን ጀመር። ጣሊያን አውሮፕላኖች ይችኑ ብቸኛ የማምለጫ መንገዳችንን አገኙት መሰለኝ። እየዞሩ መንገድ ሊዘጉብን ሲጣጣሩ ጀንበር መጥለቅ ጀመረች።
ጥጥ ይመታ ባሉሉ የፖለቲካ አሁን ቀድሞ ያስቆጠረ ተደራጅቶ ትግልን ከዳዲ አስጀመረ የብሔር ጭቆናን የመሬት ላራሹ የህዝባዊ መንግስት ጥያቄ ከስታሹ ያ ትውልድ የይሁዳ አንበሳ ያጡን መንግስት ያን ወዙ ጫፍ ያለ ባለ ርስት ባለ ጉልት የምርጥ መኮንኖች ነፍሰ በላን ፋሽስት ዘመናዊን ፈንዳ የወያኔን ልክፍ እምቢኝ አሻፈረኝ ብሎ መታገሉ መታጠፍን ጠልሶ ከጠና በቃሉ የወጋውን ጩቤ አዋልስም ካለ በየፈረንጁ ቤት ካልተንከባለለ በትሬው ተይዞ ለምን አይደለት አይጎድፍ ታሪኩ ከሀገሩ አይጠረዝ ለምን አይቆላ አር እንዳሻሩ ለጠላው እንዲያመች እየሆንንኩ ለሄደው ለመጣው ካላልም በረከት ለምን አይመረት ህዝብ ወቃ ደግሞ አይሸከሸክ ይፈቅፈቅ ታሪኩ ይውጣ ጥርምብሱ ነጭ አባቴ ብሎ ባለመጎንበሱ እንደ እንስሶቹ በለስ ቀናሾቹ ገብሶ ከዛ ጋጣ ካላ መነጀገ ካልበላ ካልጠጣ አልበጥስም ካለ ትብሱን ካገሩ
ፋሽን ኮርት
ዛሬ ለቦተኞች
ለመድብለ ፓርቲ ቀድሞ የታገለ ለቀይ ተፋላሚ ታጎኛ ታገለ ህግ የበላይ ይሁን ለለከተማርከው ሉአላዊነት በክብር ያስከው ያገር ክብር መላሽ ይሃፋውነት ነው የህዝብ ተፋነ
ግንባርክን አታየው
ከለነት የሞላው ሁሉንም ያቀፈ አላማው በተናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን
ለምን አትወገር እውነትም እንዳሰት ከሆነች ነፍስ አልባ አረ ምን አባቷ በትንቱ ነው ይውጣ ትሄድ ገደል ትግባ ለምን ጥርቅ አትል ይጥፋ ደብዛ አባቷ የዳደ የሄደች ትውልድ አንከራታ ለምን አትወገር በቁም አትወጋ በድቅድቅ ጨለማ በፀሐይ በጨረቃ ራሷን ላብነቷ ካልሆነች ጠበቃ ያኔ ትውልድ ተምሳሌን እስካስጠበጠበች አረ ምን አባቷ ነው ራሷን ማትሆን ለሌላ ማትመች ለዚያ የትውልድ ጌጥ ኮከብ ማረግ ሆና አልታይ እስካለች ጨለማን ተግና አቅም ጉልበት አንሷት ባሰብ ከተመታች ተጠፍራቱ ወርወር ትሆን ከምድር በታች ለምን አትወገር ያም ትውልድ እንደሱ ዓለምን አይወገር የገባውም ካፈር ትግሉ በረዘመ ጊዜው በጠመመ ይነረት ይወቃ እየተለቀመ የነብር ጥፍር ቆራጭ የአንበሳ ቅንድ ብላጭ ከውቅያኖስ ገብቶ ዋርካ አጋድሞ ፈላጭ ትንኝን አዋላጅ የዝንብ ቋንጣ ዘልዛይ የዶሮ ተታዳይ ጀግናውን ሞልቶ ሰርፎ እውነት አቅን ገዳይ ለምን አይወቀጥ ያ ትውልድ እንደ ገብስ ስም ታሪኩ አይጠፋ ጥላሸቱን አይለብስ ለምን አይወቀጥ በፈጠረው መዘዝ ቀደም ብሎ በስሎ ያ ትውልድ ይቀጥቅጥ ይመታ ባሉሉ የፖለቲካ አሁን ቀድሞ ያስቆጠረ ተደራጅቶ ትግልን ከዳዲ አስጀመረ የብሔር ጭቆናን የመሬት ላራሹ የህዝባዊ መንግስት ጥያቄ ከስታሹ ያ ትውልድ የይሁዳ አንበሳ ያጡን መንግስት ያን ወዙ ጫፍ ያለ ባለ ርስት ባለ ጉልት የምርጥ መኮንኖች ለብሰበላም ፋሽስት ዘመናዊን ፈንዳ የወያኔ ልክፍ እምቢኝ አሻፈረኝ ብሎ መታገሉ መታጠፍን ጠልቶ ከጸና በቃሉ የወጋውን ጩቤ አዋልስም ካለ በየፈረንጁ ቤት ካልተንከባለለ በጥሬው ተይዞ ለምን አይደለት አይጎድፍ ታሪኩ ከሀገሩ አይጠረዝ ለምን አይቆላ አር እንዳሻሩ ለጠላው እንዲያመች እየሆንኩ ለሄደው ለመጣው ካላልም በረከት ለምን አይመረት ህዝብ ወቃ ደግሞ አይሸከሸክ ይፈቅፈቅ ታሪኩ ይውጣ ጥርምብሱ ነጭ አባቴ ብሎ ባለመጎንበሱ እንደ እንስሶቹ በለስ ቀናሾቹ ገብቶ ከዛ ጋጣ ካላ መነጀገ ካልበላ ካልጠጣ አልበጥስም ካለ ትብቱን ካገሩ አላወጣም ካለ ትብቱን ካፈሩ ለምን አይወገር ለምን ጥቁር አይለብስ ታሪኩና ክብሩ ለምን አይወገር ለምን አይወቀድ ለምን አይነረስ ከተቻለ አይጠፋ ለወንበር ያሮጠ የትውልድ ከርፋፋ ይህ ወንበር ናቂ ትውልድ ስለ እውነት መስሎ ስለ እውነት ያረረ እንደ ካቻ ምናምናና ዘንድሮስ መቼ ውሎ አደረ ይነቃቀስ ስሩ እየተመተረ ለእንጀሮ ልጅቶች ለበልቶ አደሮቹ ድጋፍ እስካልሰጠ እስካልሆነ ምቹ ያን ትውልድ ሳይዘሩ በቅለው ሳይበቅሉ የበሰሉት ጨለማውን ሳይው ዛዳም ተሰባሩት ያን ትውልድ ይውቀጡት ይዘው ይጠብጥቡት ባልፈር ጽፍራቸው ባልፋቁት ጥርሳቸው ያርጉት እሱ ኖሮ እንጂ እነርሱ መች ኖሩት ያ ትውልድ በፈጠረው መዘዝ ቀደም ብሎ በስሎ ይወቀጥ ያ ትውልድ ይመታ ሰንጋሉ ጊዜም እኮ ያብዳል ካደረው ጋር አድሮ ከኋላው ጋር ሁሉ ለምን አትወገር እውነትም እንዳትሰጥ ከሆነች ነፍስ አልባ ኧረ ምን አባቷ በትንቱን አይውጣ ሲል ገረድ ትግባ ለምን ጥረቅ አትል ይጥፋ ደብዛ አባቷ የዳጀዬ ሄደች ትውልድ አንከራታ ለዛ የትውልድ ጌጥ ኮኮም ማረጉና አልታይ እስካለ ጨለማን ሰግና አቅም ጉልበት አንሷት ባንሰት ከተመታች ተጠፍራ ትወርወር ትሁን ከምድር በታች ለምን አትወገር ለምን አይወገር
Hey!